ውድ አድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። በተከታታይ ሳስተምረው በነበረው መንፈሳዊ ትምህርት ላይ መሰረት አድርጌ የተነሳውበት የወንጌል ክፍል በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እና 17 ላይ የሚገኘውን ነው። ጌታ እግዚአብሔር በቃሉ እንደዚህ ይላል፣ በርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። በርሱ በሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል። ይህንን መሰረታዊ ነገር በዝርዝር በሰፊው እየተመለከትን ነበር። ይሁን እንጂ ውድ አድማጮቻችን፣ በጣም በርካታ ሰዎች በተለያየ አይነት መንገድና ሁኔታ የሚጠይቁኝን ጥያቄ ስመለከት በጣም ሰፋ ያለ ትምህርት ማዘጋጀት ግድ እንደሚሆን ተረድቻለሁ። በዚህም መሰረት ሊቀ ካህን፣ መካከለኛ፣ ዋስ፣ ጠበቃና አማላጅ የሚባሉትን መሰረታዊ የሆነ የጌታችን ኢየሱስ ክርስቶስን ማንነቱን፣ ስራውንና አሁንም እያደረገልን ያለውን ከዚህ በፊትም ደግሞ በዚህ ምድር ላይ ጌታችን በምድር በተመላለሰበት ጊዜ የሰራውን ስራና አሁን ደግሞ በሰማይ በአባቱ ዘንድ ባለበት ቦታ የሚያደርገውን እየመረመርን ልናይ እወዳለሁ። ዛሬ ለዚህ ትምህርት መግቢያ የሚሆን ሐሳብ ይዤ ቀርቤያለሁ። በዚህም መሰረት ይህንን የወንጌልን እውነት አብራችሁኝ እንድታዳምጡ በጌታ ጸጋና ፍቅር ጋብዛችኋለሁ። የጌታ ኢየሱስ ክርስቶስ ማንነት፣ የሰራው ሥራ በከፍተኛ ጥንቃቄ መያዝ ያለበት መንፈሳዊ ጉዳይ ነው። የጌታ ኢየሱስን ማንነቱንና የሰራውን ሥራ በተፋለሰ መንገድ አስተምረን የክርስትና እምነት አለ ማለት ፈጽሞ አይቻልም። ጌታችን ኢየሱስ ክርስቶስ እናንተስ እኔ ማን እንደሆንኩ ትላላችሁ በማለት ደቀ መዛሙርቱን በጠየቀበት ጊዜ ጴጥሮስ እግዚአብሔር በሰጠው መገለጥ ላይ ተመስርቶ እንዲህ ሲል መለሰለት፣ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ ጴጥሮስ። ከዚህ መልስ በኋላ ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህን አልገለጠልህምና ብፁዕ ነህ ሲል ተናገረው። ጴጥሮስ ብፁዕ ነህ ተባለ። ይህ ብፅዕና የተገኘው የጌታችን አባት ኢየሱስ ክርስቶስ ልጁ እንደሆነ ስለገለጠለት እንዳገኘው ብፅዕናውን እንመለከታለን። ብፁዕ ማለት ደስተኛ ማለት ነው። ብፅዕና የሚያስገኘው ይህ ታላቅ መገለጥ ለቤተ ክርስቲያን ምን እንደሆነ ጌታችን እንዲህ ሲል ጨምሮ ተናግሯል። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህችም ማለት ላይ ቤተ ክርስቲያን እሰራለሁ የገሃነም ደጆችም አይችሏትም በማለት ጌታ ኢየሱስ ተናገረ። ይህ ጴጥሮስ ከእግዚአብሔር አብ ያገኘው ስለ ኢየሱስ የተናገረው የእግዚአብሔር ልጅነቱ ጉዳይ ቤተ ክርስቲያን የምትመሰረትበት አለት እንደሆነ ገለጠለት። ስለ ኢየሱስ ስንነጋገር ስለ አለቱ እንደምንነጋገር እኛም እንድናስብ ይገባል። ይህ ማንኛውንም ክርስቲያን ነኝ የሚልና ማንኛውንም ቤተ እምነት ሁሉ የሚነካ ትልቅ ጉዳይ ነው። ኢየሱስን በሚመለከት መሳሳት የሚያስከትለው መዘዝ ማካካሻ የማይገኝለት ስህተት የሚሆነው ቤተ ክርስቲያን አለት ነኝ ባለው በእርሱ ማንነት ላይ ስለምትመሰረት እንደሆነ ማስተዋል ይኖርብናል። ከዚህ የተነሳ ቤተ ክርስቲያን ከመኖሩ በፊት ቤተ ክርስቲያንን ለማስገኘት የሚደረገው ነገር ወንጌል መስበክ እንጂ ሕንፃ መስራት አይደለም። ወንጌል ለቤተ ክርስቲያን መሰረት ነው እንጂ ሰው የሚገነባው ሕንፃ መሰረቷ ሊሆን አይችልም። ስለሆነም ወንጌል ሲሰበክ የመመስረቻ አለቷ ኢየሱስ ክርስቶስ ወንጌል ሆኖ ለሚሰሙት ሁሉ ይሰበካል። ሐዋርያቶች በየሄዱበት ቦታ ሕንፃ ለማሰራት ገንዘብ መዋጮ ሰብስቦ ሳይሆን የሚሄዱት ቅዱሳንን የእግዚአብሔር ልጆች አድርጎ ሊቀየራቸው የሚችለውን ወንጌል ነው ሲሰብኩ የሚታዩት። ኢየሱስ ወንጌል ሆኖ ሳይሰበክ ቤተ ክርስቲያን የሚባል ነገር የለም። ቤተ ክርስቲያን ቤተ ክርስቲያን ሆና የምትቆመው በኢየሱስ ክርስቶስ ላይ ነው። ኢየሱስ የቤተ ክርስቲያን አለት ነው ስንል የሕንፃ አለት አይደለም። ወንጌሉን ሰምተው ላመኑ ሰዎች ሁሉ ለግል ህይወታቸው ለጋራ ህይወታቸው የህይወታቸው የምነታቸው መሰረት ኢየሱስ ክርስቶስ ነው ማለት ነው። ስለሆነም ኢየሱስ ክርስቶስ ለብቻው በቦታው መሰረት ሆኖ በትክክል በቤተ ክርስቲያን በአማኞች ህይወትና ልብ ውስጥ መቀመጥ አለበት። አለቱ ተስተካክሎ አለቱ ማንንም በማይነካ ሁኔታ በቦታው መቀመጥ አለበት። የአማኞች ህይወት የክርስቲያኖች ህይወት በዚህ አለት ላይ ተመሰረተ ነውና በሉቃስ ወንጌል ምዕራፍ 2 ቁጥር 11 ላይ ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና የሚለው ቃል ብዙ መንፈሳዊ ጸጋ በውስጡ ያዘ ነው። የተወለደልን ክርስቶስ ነው ማለት የተቀባ መሆኑን ያሳያል። ጌታ ነው ማለት ጌትነቱ ስልጣኑን ኃይሉን አምላክነቱን ያሳያል። መድኃኒት መሆኑ ሰው ሊድን ከሚገባው ከማናቸውም ነገር የሚያድን ብቸኛ መድኃኒት ኢየሱስ ክርስቶስ ብቻ መሆኑን ያሳያል። የተቀባው የጌታ የሆነው መድኃኒት ኢየሱስ ክርስቶስ ብቻ እንደሆነ መልአኩ ለነዚህ እረኞች ያበስርላቸዋል። ለእረኞቹ ተወልዶላቸዋል ሲል መወለዱ ለሰው ልጆች እንደሆነ ማብሰሩ ነው። ያዘው የአብርሃምን ዘር ነው እንጂ የመላእክተን አይደለምና ተብሎ ስለተጻፈ ይህ የምስራች ለሰው ልጆች የሚነገር የምስራች እንጂ ለመላእክት የሚሰበክ አይደለም። ምክንያቱም ጌታ የሆነው የተቀባው መድኃኒት ሰው ሆኖላችኋል ማለት እጅግ አስደናቂ የሆነ ምስራች ለሰው ልጆች የሚነገር የሆነበት ምክንያት ኢሳይያስ እንዳለው ወንድ ልጅ ተሰጥቶናል በማለት ጌታ ኢየሱስ ለሰው ልጆች መሰጠቱን ሲያሳይ ነው። ስለዚህ ጌታ ኢየሱስ ክርስቶስ የተሰጠን የእግዚአብሔር ልጅ ለኔና ለናንተ የምስራች ሆኖ ወንጌል ሆኖ የሚሰበከው እሱ ነው። ኢየሱስ ለሰው ልጆች ሁሉ ነው የተሰጠው። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና የሚለው ቃል የሚያሳየን ጌታ ኢየሱስ ለግለሰቦች ለተወሰነ ዘር የተሰጠ ስጦታ እንዳልሆነ ነው የሚያስተምረን። ለዓለም ሁሉ የተሰጠ ስጦታ ነው። ጌታን መቀበል ማለት እግዚአብሔር የሰጠንን ይህንን ልጅ ጌታ ክርስቶስ መድኃኒት መሆኑን አውቀን መቀበል ነው። መልአኩ እንደሰበከው እንደተናገረው የምስራች እኔና እናንተም ጌታ አምላካችን አድርገን የተቀባው መሲህ አድርገን መድኃኒት አድርገን ስንቀበለው ያን ጊዜ የእግዚአብሔርን ስጦታ ተቀበልን እንባላለን። ኢየሱስ ክርስቶስን ለሰው ልጆች ሁሉ የሰጠው እግዚአብሔር አብ መሆኑ ፈጽሞ መረሳት የለበትም። ይህ ቤተ ክርስቲያን ለሰዎች የምታደለው ስጦታ አይደለም። የአይሁድ ህዝብ የሚሰጠን ስጦታ አይደለም። ይህንን ስጦታ የሰጠን አንድያ ልጁን ቃልም ስጋ እንዲሆን ከሰማይ የላከው እግዚአብሔር አብ ነው። ክብር ለስሙ ይሁን። ጌታ ኢየሱስ የተቀባው ጌታ መድኃኒት ሆኖ የተሰጠበትን እውነተኛ ታሪክ የሚናገረውን ወንጌል ማንም በምንም ሁኔታ ሊያፋልሰው አይችልም። ምክንያቱም ይህ ጉዳይ ልጁን በሰጠው በእግዚአብሔር ኃይልና ስልጣን እንዲሁም በተሰጠን በኢየሱስ ማንነት ክብርና ስልጣን የሚጠበቅ እውነት ነው። እንደፈለግን የምንናገረውና የሚመስለንን እንደፈቀድን የምናስተምረው ሆኖ የሚቀርብ አይደለም። ከወደድናቸው ከምንፈልጋቸው የምንቀላቀለው አይደለም። አንድያ ልጁን የሰጠን እግዚአብሔር አንድያ ልጁን ስለሰጠን ይህ አንድያ የሆነው ብቸኛ ልጅ ብቸኛ የሆነ ወንጌሉን መጠበቅ ቤተ ክርስቲያን ግዴታዋ ነው። ይህ ከጌታ ከኢየሱስ ክርስቶስ ከራሱ የመጣ ነው። ደግሞም ከእርሱ ተቀብለው ባስተላለፉን ሐዋርያት ምስክርነትና በጻፏቸው ቅዱሳት መጻሕፍትም የሚጠበቅ እውነት ነው። እንደ ትውልዱ እንደ የዘመኑ እንደ ተፈለገ የሚለወጥ የሚቀየር የሚደባለቅ አይደለም። የኢየሱስ ወንጌል የዘላለም ወንጌል ነው። የኢየሱስ ወንጌል ብቻውን የሚሰበክ ኢየሱስን ብቻ አግንኖ አጉልቶ የምስራች አድርጎ የሚነገር የዘላለም ወንጌል ነው። ይህንን የዘላለም ወንጌል ለሐዋርያቱ የሰጣቸው ጌታ ኢየሱስ ራሱ መሆኑን በማርቆስ ወንጌል ምዕራፍ 16 ላይ ቁጥር 8 ላይ እንመለከታለን። ኢየሱስ ራሱ ለዘላለም ድህነት የሚሆነውን የማይለወጠውን ቅዱስ ወንጌል ከፀሐይ መውጫ እስከ መጥለቂያው ድረስ በእጃቸው ላከው ይላል። ይህ በተወሰነ ኤሪያ ውስጥ ብቻ የሚሰበክ አይደለም። ጌታ ኢየሱስ ለዘላለም ድህነት ለዘላለም መዳን የሆነውን የማይለወጠውን ቅዱስ ወንጌል የርሱን የምስራች ለሐዋርያቱ በእጃቸው ላከው ይላል። ለጴጥሮስ የኢየሱስን ማንነት የገለጠው እግዚአብሔር አብ ደግሞ ለሌሎቹ ሐዋርያት ስለ ኢየሱስ የሚሰብኩትን ወንጌል የሰጠው ኢየሱስ ክርስቶስ ራሱ እንደሆነ እናያለን። ይህ ለሰዎች ብቻ ሳይሆን ለመላእክትም እንዲሁ ነው። በራእይ ምዕራፍ 14 ቁጥር 6 ላይ በምድርም ለሚኖሩ ለሕዝብም ለነገድም ለቋንቋም ለወገንም ሁሉ ይሰብክ ዘንድ የዘላለም ወንጌል ያለው ሌላ መልአክ ከሰማይ መካከል ሲበር አየው የሚል ቃል ነው ያለን። ምን ያሳየናል ይሄ ቃል? ውድ አድማጮች፣ መላእክት የኢየሱስን ወንጌል ሰባኪ እንደሆኑ ነው ያለን። ቆርኔሊዮስ የተባለ እግዚአብሔር ሰው ሲጾም ሲጸልይ የኖረው እግዚአብሔርን የሚፈራ ትልቅ ሰው ነበር። ነገር ግን መልአክ ታይቶት የነገረው ጴጥሮስን እንዲያስጠራ ከርሱ ወንጌልን እንዲሰማ ነበር ያዘዘው። መልአክ ማየት ትልቅ ነገር ነው። መልአክ ያናገረው ሰው መሆን በጣም የሚያስደንቅ ልምምድ ነው። ከዚህ ሁሉ የሚበልጠው ግን ጴጥሮስ ተጠርቶ ከመጣ በኋላ ስለ ኢየሱስ የሰማ ወንጌል ነው። ይህ በእግዚአብሔር ፊት ሲጾም ሲጸልይ ጸሎቱ የተሰማለት የእግዚአብሔር ሰው ቆርኔሊዮስ ምንም መልአክ እንኳን ቢታየው ጴጥሮስ መጥቶ የሚሰማውን ወንጌል ሳይሰማ መዳን የሚባለውን ሊያገኝ እንደማይችል እግዚአብሔር ስለሚያውቅ መልአኩ ጴጥሮስን አስጠርተ የሚልህን ስማ አለው። ለምን? ምክንያቱም ውድ አድማጮቼ ኢየሱስ ማን እንደሆነ ቆም ብለን ብናስብ መልሱን እናገኛለን። ኢየሱስ መልአክ አይደለም። በቆላሲስ ምዕራፍ 1 ከቁጥር 15 እስከ 16 ላይ እርሱ የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩትም ዙፋናት ቢሆኑ ወይም ጌትነት ወይም ማለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋል። ከፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱና ለእርሱ ተፈጥሯል ስለሚል ጌታ ኢየሱስ የሚታየውንና የማይታየውን ሁሉ ካለመኖር ወደ መኖር ያመጣ ጌታ ነው። ገብርኤልን፣ ሚካኤልን፣ ሱራፌልን እንደ እነርሱ እልፍ አላፍ የሆኑትን መላእክት ሁሉ የፈጠራቸው ጌታ ነው። ካለመኖር ወደ መኖር ያመጣቸው እሱ ነው። ገብርኤል በፊቱ የሚቆም ባለሟሉ ነው። ሚካኤል እርሱ ድል የነሳውን ሰይጣንን ከሰማይ እንዲያባረር አሽቀንጥሮ እንዲምጥለው የጦር አበጋዙ ነው። ሱራፌል በዙፋኑ ስር ሆነው ቅዱስ ቅዱስ እያሉ የሚሰግዱለት ጌታ ነው። ይህ ሁሉ በእርሱ የሆነ ሁሉ ለእርሱ የሆነለት የእግዚአብሔር ልጅ ግን ላንተ፣ ላንቺ፣ ለእኔ፣ ለሰው ልጆች ሁሉ ተሰጠን። እንዴት ድንቅ ነገር ነው! ካልደነዘዝን በስተቀር ይህ ለዘላለም የሚያሰግደን የሚያስደንቀን ውብ የሆነ ሰማያዊ ክቡር ስጦታ በቃል የማይገለጽ ሰምተነው የማንጠግበው ተደንቀን ተገርመን የማንጨርሰው ድንቅ ስጦታ ነው። ኢየሱስ ክቡር ነው። ኢየሱስ የተሰጠን መላእክት ሰዎችን እንዲያግዙ እግዚአብሔር ሲልካቸው እንደሚመጡት ለሆነ ጉዳይ አይደለም የተሰጠን። እነርሱ እንደ ሰማዩ አባታችን ፈቃድ እርሱ ሲልካቸው ለላካቸው ዓላማ ብቻ ይመጣሉ። ተልኳቸው ከእግዚአብሔር ወደ ሰው ብቻ ነው። ከሰው ወደ እግዚአብሔር እንደሚሆን መጽሐፍ ቅዱስ አይናገርም። ምንም እንኳን በመጽሐፍ ቅዱስ ውስጥ በርካታ በሆኑ ቦታዎች በሰዎች ጉዳይ ላይ የሚሰሯቸው ስራዎች ቢኖሩም የተሰጣቸውን ከአምላክ በሚሰጣቸው መመሪያ ያደርጋሉ እንጂ ከሰው በሚሆን ልመናና መመሪያ አንዳች ነገር አደርጉ። በመዝሙር 103 ቁጥር 20 ላይ ቃሉን የምትፈጽሙ ብርቶችና ኃያላን የቃሉን ድምፅ የምትሰሙ መላእክቱ ሁሉ እግዚአብሔርን ባርኩ ይላል። መላእክቶች ቃሉን የሚፈጽሙ ናቸው። የቃሉን ድምፅ የሚሰሙ ናቸው። ብርታታቸው ኃይላቸው ወደር የለውም። እነዚህ መላእክት የእግዚአብሔር ታዛዦች ናቸው። ከእግዚአብሔር ወደ ሰው የሚመጡ ናቸው። ስለዚህ ከዚህ ቃል እንደምንመለከተው የአምላክን ፈቃድ የሚፈጽሙ ታዛዥ አገልጋዮች እንደሆኑ እናያለን። ወደ ምድር መጥተው ሰውን ቅዱሳንን የሚረዱት እግዚአብሔር ሲልካቸው ብቻ እንደሆነ በርካታ የመጽሐፍ ቅዱስ ክፍሎች ያሳያሉ። ከብሉይ ኪዳን አንድ ላሳያችሁ። ዳንኤል በአንበሳ ጉድጓድ በተጣለ ጊዜ ይህንን ስለሚያውቅ እንዲህ አለ። በፊቱ ቅንነት ተገኝቶብኛልና ባንተን ፊት ደግሞ ንጉሶ አልበደልኩምና አምላኬ መልአኩን ልኮ የአንበሶችን አፍ ዘጋ እነርሱም አልጎዱኝም አለው። ዳንኤል ምዕራፍ 6 ቁጥር 22 የአንበሶቹን አፍ የዘጋው መልአክ ዳንኤልን እንዲረዳው የላከው እግዚአብሔር ነበር። ዳንኤል ወደ እግዚአብሔር ልመናን የሚያቀርብ ሰው ነው። የጸሎቱ አድራሻ ወደ አምላክ ነው የሚቀርበው። አምላካችን እግዚአብሔር ያገለግሉ ዘንድ የፈጠራቸው መላእክቱን ይልካቸዋል። ሲልካቸው ከተፍ ይላሉ። በአዲስ ኪዳን ጴጥሮስ ታስሮ በነበረበት ጊዜ በቤተ ክርስቲያን ስለ እርሱ ጸሎት ይደረግ ነበር። ይህ ጸሎት የቀረበው ጌታችን እንዳስተማረው በእርሱ ስም የሰማዩን አባት እግዚአብሔርን ይለምኑለት ነበረ። ክርስቲያኖች ተሰብስበው ይህንን ጸሎት ሰምቶ የመለሰ እግዚአብሔር ነበር። ለተጸለየው ጸሎት ጴጥሮስ እንዲለቀቅ እግዚአብሔር ጴጥሮስን ከመገደል ከመስዋዕትነት እንዲያድነው ሲጸለይ የነበረውን ጸሎት እግዚአብሔር እንዴት እንደመለሰ ጴጥሮስ ራሱ በሐዋርያት ሥራ 12:11 ላይ እንዲህ ሲል ይናገራል። ጴጥሮስም ወደ ልቡ ተመልሶ ጌታ መልአኩን ልኮ ከሄሮድስ እጅና የአይሁድ ሕዝብ ይጠብቁት ከነበረው ሁሉ እንዳዳነኝ አሁን በእውነት አወቅኩ አለ። የእግዚአብሔር ስም የተባረከ ይሁን። ማን ነው መልአኩን የላከው? ጌታ ነው መልአኩን የላከው። መላእክት ሊረዱን እንደሚላኩ አይደለም ጌታ ኢየሱስን የሰጠን። ጌታ ኢየሱስ ሲሰጠን እንደ መላእክቶች ላንዳፍታ ለሆነ ነገር አይደለም። እነርሱ ባህሪያችንን አይካፈሉም። የሰው ድካም አይገባቸውም። እነርሱ ለአንድ ውስን ለሆነ እግዚአብሔር አድርጉ ላላቸው ብቻ የሚገባውን ሰርተው ወደ አምላካቸው የሚሄዱ ናቸው። ፈቃዱን የሚያደርጉ ናቸው እንጂ የሰውን ፈቃድ አያደርጉም። ጌታ ኢየሱስ ግን ለሰው ልጆች የተሰጠው በሚስጥር የመወለዱ የምስራች ቃልም ስጋ የሆነበት ጉዳይ ከድንግል ማርያም በነሳው ስጋ ሰው የሆነበት ምስጢር ለሰው ልጆች ኢየሱስ የተሰጠበትን ጥልቀት በሚያስደንቅ ሁኔታ የሚያሳይ የክብር ወንጌል ነው። የእግዚአብሔር ስም የተባረከ ይሁን። ሰው በመሆን የምንቸገረውን ሁሉ እንደ አምላክ ሲያውቅ የነበረው ጌታ ኢየሱስ ከመወለዱ በፊት ሰው ሆኖ በእኛ ፋንታ የእኛን ድካም ስቃይ በመካፈል ሞታችንን ሞቶ ጣላታችንን ሰይጣንን ድል ነስቶ ለዘላለም ወዳጃችን ደግሞም የዘላለም ወንድማችን ሊቀ ካህናችን ወገናችን ሆነልን። መላእክት የነርሱን ማንነት ሳይነካ የኛም ነገር የነርሱ ሳይሆን የነሱም ለኛ ሳይሆን እግዚአብሔር በሰጣቸው ተፈጥሮ ተጠብቀው ብቻ ተልከው የእገዛ ሥራ ይሰራሉ። ኢየሱስ ክርስቶስ ግን ሞታችንን ሞቷል። ኃጢአታችንን ተሸክሟል። ህመማችንን ተሸክሟል። በቁስሉ ይፈውሰናል። እኔና እናንተ ያለን የሚዳሰስ ሥጋ በላው ላይ ሥጋ ሆኖ ለብሶታል። ኢየሱስ በዚያ ሥጋ ሞቶ ደሙን አፍስሶ ከሞት ተነስቷል። ለናገኘው የማንችለውን ትንሳኤ ተነስቶልናል። ሰው የማይገባውን ስፍራ በሰማይ አሰጥቶናል። እርሱ እኛን የረዳው የኛን ተፈጥሮ የራሱ በማድረግ ነው። እንደ ኢየሱስ ለሰው ልጆች የሚሆን ማንም የለም። የእግዚአብሔር ስም የተባረከ ይሁን። ከመላእክት የለም፣ ከሰው ልጆች መካከል የለም። የእግዚአብሔርም የሰውም ያለው ይህንን ለዘላለም ገንዘቡ ባደረገው ሰው በሆነበት ትስብእቱ የተገለጠ ፍቅር፣ ድንቅ ፍቅር በእውነትም ወንድ ልጅ ተሰጥቶናል። ስለዚህም የሱ ወንጌል የምስራች ወንጌል የዘላለም ወንጌል ነው። የአንድ ወቅት የታሪክ ወንጌል አይደለም። ሁሌ እንደመና የሚበላ የሚጣፍጥ የክብር ወንጌል ነው። ኢየሱስ ያደረገው ተነግሮ የማልቀውን ቸርነቱን የደግነቱን ሥራ በመጋረድ ለጻድቃን ቅዱሳን ክፍት የሥራ ቦታ ለማስገኘት የምናደርገው ትግል ሁሉ በእግዚአብሔር ፊት ፍርድ ያመጣል። አንድያ ልጁን የሰጠውን የእግዚአብሔርን ጸጋ በሌሎች ምስጥ መንፈሳዊ መሳይን በሆኑ ማደናገሪያ ነገሮች መጋረድ ያስጠይቃል። በቆላሲስ ምዕራፍ 2 ከቁጥር 18 እስከ 19 ብርቱ የሆነ ማስጠንቀቂያ የስተት ትምህርት በቤተ ክርስቲያን ለሚያስተምሩ ሰዎች ሐዋርያው ጳውሎስ እንዲህ ሲል ይናገራል። ትህትናንና የመላእክትን አምልኮ እየወደደ ባላየውም ያለ ፈቃድ እየገባ በስጋዊም አእምሮ በከንቱ እየታበየ ማንም አይፍረድባችሁ። እንደዚህ ያለ ሰው ራስ ወደሚሆነው አይጠጋም። ከርሱም አካል ሁሉ በጅማት በማሰሪያ ምግብን እየተቀበለ እየተጋጠመ እግዚአብሔር በሚሰጠው ማደግ ያድጋል ይላል። ይህ ቃል በጣም ብርቱ የሆኑ ማስጠንቀቂያዎች አሉት። ብዙ ሰዎች የመላእክትን አምልኮ በመውደዳቸው ትሁት የሆኑ ይመስላል። ምክንያቱም ጌታ ኢየሱስ ክርስቶስን ትልቅ አድርገው አላ አይደለም፣ አዳኝ አይደለም፣ አማላጅ አይደለም፣ ኢየሱስ ክርስቶስ የሊቀ ካህንነቱን የመካከለኛነቱን ሥራ ዋጋ አሳጥተው በትህትና እሱን ያከበሩ እየመሰሉ በስጋዊ ምሮ በከንቱ እየታበዩ በጌታ የሚታመኑትን ሁሉ ይፈርዱባቸዋል። ይሄን ነው የሚለው። ትህትናን የመላእክትን አምልኮ እየወደደ ባላየውም ያለ ፈቃድ እየገባ በስጋዊ አይምሮም በከንቱ እየታበየ ማንም አይፍረድባችሁ ይላል። ይሄ የሚፈርድብን ማንም ሰው ቤተ እምነት ቢሆን፣ ግለሰብ ቢሆን፣ ማንም ቢሆን በአይኑ ያላያቸውን መላእክቶች በስጋዊ አይምሮ በመታመን ብቻ እግዚአብሔር ባልገለጠላቸው መገለጥ ሰዎች እንደዚህ ባለ መንገድ በጌታ የሚታመኑት እንደሚኮንኑ ነው የምናየው። ውድ አድማጮች፣ በዚህ ጉዳይ ላይ ዮሐንስ አፈወርቅ በቆላሲስ ላይ የሚሰጠውን እንድምታውን ብትመለከቱ እጅግ 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 ትገረማላችሁ። ዮሐንስ አፈወርቅ እንዲህ ይላል፣ ትህትናን የመላእክትን አምልኮ አንድ ሰው መፈለጉ የሚጋጭ ሐሳብ እንደሆነ ያነሳ ማብራሪያ ይሰጣል። አንድ ሰው ትሁት መስሎ በትዕቢት የሚነፋው ይላል ዮሐንስ፣ በጌታ በሚታመኑ ላይ መፍረዱን እያነሳ ሲያስተምር እንዲህ ይላል፣ እንዲህ የመሰለው ሰው በጌታ በታመኑ የሚፈርደው መላእክት አላየም፣ ነገር ግን አይቷቸው የተጠቀመ ወይም ደግሞ የታነጸ ይመስላል። ከዚህ የተነሳ እውነት በሆነ ነገር ሳይሆን በስጋዊ አይምሮ ይታበያል። ለምን? ያላየው ነገር ነውና። እንዲህ በመሰለው ትምህርት የተነፋ ሰው ትሁት የሆነ መስሎ ይቀርባል። አይምሮ መንፈሳዊ ሳይሆን ስጋዊ ነው። አመክንዮው የሰው ነው። አካል ሁሉ ከርሱ ወደ ሆነው ወደ ራስ አይጠጋም በማለት ይናገራል። እንዲህ የመሰለው ንብረተኛ አስተሳሰብ የሚይዙ መምህራንን በመታበይ በክርስቶስ ኢየሱስ የሚመኩትን መፍረዳቸውን እየነቀፈ ዮሐንስ አፈወርቅ ያስተምራል። ዮሐንስ አፈወርቅ ከላይ የጠቀስኩትን በሚናገርበት በእንድምታው እንዲህ ሲል ይጨምራል። እንዴት ነው በትህትና በትዕቢት መነፋት የሚለው ካለ በኋላ ትህትናና በትዕቢት መነፋት በከንቱ እየታበየ ከሚለው የሚነሳ ነው ይላል። ከተነገረው ነገር ያፈነገጠው ይላል ዮሐንስ፣ ዋናው ነገር ምንድን ነው እያለ ይጠይቅና አንዳንዶች ይህ ለእኛ እጅግ የከበረ ነው፣ ወደ መላእክት መጥተን መጠጋት አለብን እንጂ በክርስቶስ አይደለም በማለት እንደሚያምኑ ይናገራል። አዎ ጌታ ኢየሱስ ክርስቶስን ወደ አካል አይጠጋም፣ ራስ ወደ ሆነ ወደ ቤተ ክርስቲያን አይጠጋም ይላል። ወደ ማን ነው የሚጠጋው? ወደ መላእክቱ። ትሁት የሆነ ይመስላል ይላል ዮሐንስ። ዮሐንስ አፈወርቅ የቤተ ክርስቲያን አባት፣ እጅግ በጣም የተከበረ ትምህርቱ የተወደደ በብዙ ኢቫንጀሊካል ክርስቲያኖች የሚጠቀስ ድንቅ የሆነ ትምህርት የሚያስተምር የእግዚአብሔር ሰው ነው። ስለዚህ በጌታ በኢየሱስ ክርስቶስ የሚገኘውን መቅረብ ጌታ ኢየሱስ ክርስቶስ በመስቀሉ ደም ሰዎችን ከአባቱ ጋር የሚያቀራርብ መካከለኛ መሆኑን ይጠቅሳል። ይህንን ወደፊት በዝርዝር እናያለን። ስለዚህ ይህን ዮሐንስ ይህንን ባለበት ቦታ በክርስቶስ የተደረገውን በመስቀሉ ደም ጌታ ኢየሱስ ለኛ በመሰቃየቱ የተደረገውን በመጣል በጌታ የሚታመኑት ላይ ፍርድን በመናገር ባላዩአቸው መላእክቶች አምልኮ በስጋው ያይመሩ የታበዩ የሚናገሩት ሊፈርዱብን ምንም መብት እንደሌላቸው ባዶ ያረጋል ትምህርታቸውን። መላእክቶች ክርስቶስ የሞተላቸውን የሚያግዙ አጋዦች ናቸው። በብራውያን 1:14 ላይ ሁሉ መዳንን ይወርሱ ዘንድ ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉም ምን ይላል? ውድ አድማጮች ኢየሱስ ክርስቶስ ግን እንደ መላእክቶች ሊያግዝ የተላከ አይደለም። ላንተ ላንቺ ለኔ ለሰው ልጆች ሁሉ ለዘላለም የተሰጠን ቃልም ስጋ የሆነው የሰውን ማንነት ገንዘቡ ያደረገ የሰው ጉዳይ በርሱ ብቻ የሚሆን የዘላለም ጌታ ነው። የሰማችሁትን ሁሉ ለደህንነታችሁ ያደርግላችሁ ሞቶ በተነሳው በናዝሬቱ በኢየሱስ ክርስቶስ ስም አሜን።